የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። እንቅልፍ የማታውቀው የዓለማችን ግዙፍ ከተማ ሰሞኑን በቀን በጠራው ብርሃን በእጅጉ ጭር ብላለች።
ያለውበት ቦታ በፊት በጣም ብዙ እንቅስቃሴ የነበረበት ሰፈር ነው። ባህር አጠገብ ስለነበረ ስለዚህ ደግሞ የበጋ አይነት መልክ ሲዛየሩ ብዙ ሙዚቃ ላናት የሚበዛበት ቦታ ነበር የምኖረው። ግን አሁን በኢትዮጵያ አቆጣጠር ከመጋቢት 7 ጀምሮ ከቤት አልወጣሁም። እኔ ግሮሰሪ ሁሉ ማድረግ ሁሉ እየከበደ ስለመጣ ኮምፒውተር ላይ ታዛለ የምትፈልገውን እነሱ ይዘው ይመጡና በር ላይ ይሰጠዋል። ከበር ላይ እጅህን ጓንት አጥልቀን ተቀብለ አጥበ አጽድተ በዛ አይነት ሁኔታ ነው እንግዲህ እስካሁን ድረስ 3 ሳምንት ያለን ከቤት ሆኜ እየወጥ
ኖሮው። ዋናው መሀል ከተማ ውስጥ ነው ኒውዮርክ። መስሪያ ቤቴ ታይምስ ስኩዌር መሀል ላይ ነው ያለው እና እንደምታውቁት 24 ሰዓት ብዙ ሰው የሚገኝበት አካባቢ ነው ታይምስ ስኩዌር። አሁን ግን በጣም ጭር ያለ ነው። የምኖርበት አካባቢ ሃርለም ነው ማንሃተን ውስጥ። ቤት መስራት ከጀመርኩኝ አንድ ሳምንት ይሆነኛል። ከዚህ ያፈልገኝ እወጣለሁኝ። ያው የተጠነቀቅኩ በጣም የተለየ ጊዜ ላይ ነው ያለ ነው።
በኮሮና ቫይረስ ወረርሽኝ ክፉኛ የተመታችው የኒውዮርክ ከተማ ነዋሪ ኢትዮጵያውያን ናቸው። እጅግ በገነነ እንቅስቃሴዋ ተለይታ የምትታወቀው የዓለማችን የንግድና የጥበብ መናኸሪያ ከተማና የኒውዮርክ ክፍለ ግዛት ያሉበትን ይዞታ፣ የዕለት ተዕለት ኑሮና የገጠሟቸውን ፈተናዎች መልከት እናደርጋለን።
አሁን እኔ በመክረው ለሁሉም እድሜያቸው ተናላሉ ሰዎች መቀላቀል የለባቸውም ከሌላ ሰው ጋር። ይሄ ነገር እስኪያለ ለምሳሌ አሁን እኔ እናቴ ማያቴ በዚህ ሀገር ነው የሚኖሩት። እነሱ አፓርትመንት ሄጄ አላውቅም። ውጭ ነው የምናደርሰው። ልጆቼም ወደዛ ሄዱ። ሁለተኛ ከውጭ ወጣቶችና ልጆች ኢንፌክሽን ይዘን ወደ እነሱ እንመጣለን። ስለዚህ ከዛ ሁሉ ግንኙነት መቋረጥ አለበት። የወረርሽኝ ጸባይ ነው። ግን እስኪያልፍ ድረስ የሚወስዱ ጥንቃቄ ከሁሉ በጣም የበለጠ መሆን አለበት።
የሳምባ ህመሞችና የጽኑ ህሙማን ህክምና አዋቂው ዶክተር አሰፋ ጀጃው ናቸው። የህዳር በሽታ
ልክ የዛሬ 101 አመት የ133 አመት የእድሜ ባለጸጋ የሆነችው አዲስ አበባና ነዋሪዎቿ በጠና ታመው ነበር። ከቤት መውጣት አይቻልም።
ንጉሴ አክሊሉ በአዲስ አበባ መስኮት ለምሽቱ ያሰናዳው የሳምንት ወግ 100 ዓመታት ወደ ኋላ ወደዚያ ሩቅ ዘመን በሐሳብ ይወስደናል። በአጭር ጊዜ ውስጥ ዓለማችንን ከአንዱ ጫፍ ሌላኛው ጫፍ ያዳረሰውና አኗኗራችንን ከመሰረቱ ያናጋው ወረርሽኝ በሰው ልጆች ህልውና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድር የሚችለውን ተጽዕኖ እንመረምር ዘንድ ስለመጋበዙ የምናወጋበት ቅንብር ደግሞ ሌላው ነው። ከፊታችን የተደቀነው ፈተና ስለ ህይወት ያለንን አስተሳሰብ ወይንም ግንዛቤና እይታ ከመሰረቱ ይቀይረው ይሆናል የሚል እምነት ከውስጣችን ማሳደሩ አይቀር ይሆናል በሚል የመረጥነውና አድማጮቻችንን በንቃት ለማሳተፍ የታለመችው ዙሪያ የሚጀመር አዲስ ወግ ጊዜያችን ከፈቀደ ዛሬ አንድ እንላለን። ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ስረኛው አቀናባሪ ንጉሱ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማስተማችሁ ሰሎሞን አባተ ነኝ። ከቤት ነው እየሰራሁ ያለሁት ከዋሽንግተን ዲሲ። ኢትዮጵያ ውስጥ በኮቪድ-19 ምክንያት ዛሬ አንድ ሰው መሞቱን ያሳወቁት የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ሰው የኮሮና ቫይረስን መተላለፍ ለማቆም የሚያስችሉ ጥንቃቄዎችን ሁሉ ማድረጉን እንዲቀጥል በድጋሚ አሳስበዋል። በአንድ ቦታ ላይ መሰብሰብን ማስወገድ፣ እጅን አዘውትሮ መታጠብ፣ በአካል ንክኪ የሚደረግ ሰላምታን መተው፣ ቢያንስ በአንድ ሜትር ያህል መራራቅን መጠበቅ የኮሮና ቫይረስን መተላለፍ ለመግታት እንደሚያስችል በጤና ሚኒስትሯ ዶክተር ሊያ ታደሰ ፊርማ ዛሬ የወጣው መግለጫ በድጋሚ መክሯል። በኮቪድ-19 ምክንያት ታመው ዛሬ አዲስ አበባ ውስጥ ያረፉት የ60 ዓመት ሴት እንደነበሩ መግለጫው አክሎ ጠቁሟል። ጠቅላይ ሚኒስትር አብይ አህመድና የጤና ሚኒስትሯ በደረሰው ሞት የተሰማቸውን ሐዘን ገልጸዋል። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ዛሬ ባስተላለፉት የዕለተ ሆሳዕና መልእክታቸው ወጣቶች እውነተኛ ጀግኖችን ተመልከቱ ብለዋል። እውነተኛ ጀግኖች ሌሎችን ለማገልገል ራሳቸውን አሳልፈው የሚሰጡ ናቸው ብለዋል አቡነ ፍራንሲስ ወትሮ ሙሉ ቅዳሴ ከመእመኑ ጋር ከሚቆምበት ዛሬ ባዶ ከዋለው ቅዱስ ጴጥሮስ ደብር ለዓለም ባሰሙት የዕለተ ሰንበት አገልግሎታቸው በምዕራባውያን ክርስትና ምእመናን ዘንድ ትንሳኤ የዛሬ ሳምንት ይሆናል። ዛሬ ያለንበት የበረታ ሀዘን ሁኔታ ብለዋል አቡነ ፍራንሲስ ግዙፍ ለሆኑ ጉዳዮቻችን ትኩረት እንድንሰጥ አናሳ በሆነው ሁሉ እንዳንጠመድ የሚጣራ ነው። አማንያን እጅግ በበረታ ችግር ውስጥ ላሉ ሁሉ አለኝታ ለመሆን ልቦናቸውን እንዲያቀኑ ሌሎችን እንዲደግፉም ጥሪ አሰምተዋል አቡኑ። በሌላ በኩል ከዓለም የኮሮና ቫይረስ ተጋላጭ 1.2 ሚሊዮን ሰው ሩብ ያህሉ ያለው ዩናይትድ ስቴትስ ውስጥ መሆኑ ተገለጸ። በወረርሽኙ እጅግ የተጠቃችው ኒውዮርክ ውስጥ ብቻ እስካሁን 3500 ሰው መሞቱን ከጆንስ ሆፕኪንስ ዩኒቨርሲቲ ዛሬ የወጣው መረጃ ይጠቁማል። ሁኔታው ግን ለኒውዮርክ ግዛት ብቻ ሳይሆን ለመላ ዩናይትድ ስቴትስም እየተባባሰና የከፋ እየሆነም እንደሚሄድ የጤና ባለሙያዎች እየተናገሩ ነው። ኒውዮርክ በመጪዎቹ 7 ቀናት ውስጥ እጅግ ወደ ተባባሰው የጤና ቀውስ ጣሪያ እንደምትደርስ አገረ ገዥዋ አንድሩ ኩዎሞ ተናግረዋል። የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ደግሞ መጪዎቹ 2 ሳምንታት ለአሜሪካ እጅግ የከበዱ እንደሚሆኑ ከትናንት በስቲያ ምሽት ላይ መግለጫ ሲሰጡ ተናግረዋል። ብዙ ሞት ይኖራል ብለዋል ፕሬዚዳንቱ። እስከዛሬ በኮቪድ-19 ምክንያት በዓለም ዙሪያ የሞተው ሰው ቁጥር ከ65000 አልፏል። በኮቪድ-19 ሟች ቁጥር በዓለም ሰንጠረዥ መጀመሪያዋ የሆነችው ጣሊያን 11000 የሕክምና ሰራተኞች ለኮሮና ቫይረስ ተጋልጠው 73 ሐኪሞች በኮቪድ-19 እንደሞቱባት አስታውቃለች። እንግሊዝ ባለፈው ሌሊት ብቻ 708 ሰው ሞቶባት አጠቃላዩን የኮቪድ-19 ሞት ቁጥር ወደ 4300 ሰው አድርሶታል። ፈረንሳይ ውስጥ 90000 በኮሮና ቫይረስ ተይዟል። 7500 ሰው በኮቪድ-19 ሞቷል። ሱዳን ውስጥ 10 ሰዎች ለኮሮና ቫይረስ መጋለጣቸው መረጋገጡንና ሁለቱ በኮቪድ-19 መሞታቸውን የዓለም የጤና ድርጅት አስታውቋል። 1070 ሰው ለኮሮና ቫይረስ መጋለጡ በተረጋገጠባት የሰሜን አፍሪካዊቱ ግብጽ 17ቱ የጤና ሰራተኞች መሆናቸው ተገልጿል። 214 ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠባት የምዕራብ አፍሪካዊቱ ሀገር ጋና ዋና ከተማ አክራ ነዋሪዎች በየቤታቸው ተሰብስበው እንዲቀመጡ ተነግሯቸዋል። መንግስቱ በየመንገዱ ያለውን ቆሻሻ እያጸዳ ነው። ቻይና ዛሬ 30 አዲስ ተጋላጮችን የመዘገበች ሲሆን 25ቱ ከውጭ የገቡ ናቸው ብላለች። ቻይና በኮቪድ-19 ከ3300 በላይ ቁጥር ያለው ሰው ሞቶባታል። የአውስትራሊያ መንግስት ተመራማሪዎች 2 የኮሮና ቫይረስ ክትባቶችን በእንስሳት ላይ መሞከር ጀመሩ። ይሁን እንጂ ምርምሩና ሙከራው ቢሳኩ እንኳ የገፍ ምርት ምናልባት እስከመጪው የአውሮፓ ዓመት ላይ ጀመር እንደሚችል ባለሙያዎቹ እያሳሰቡ ናቸው። የክትባቶቹ ሙከራ በእንስሳት ላይ እንዲጀመር ፈቃድ የሰጠው የዓለም የጤና ድርጅት ነው። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የአፍሪካ እዝ ሶማሊያ ውስጥ ባካሄደው ድብደባ 5 የአልሻባብ ታጣቂዎችን መግደሉን አስታውቋል። የአፍሪካ እዝ ከሶማሊያ መንግስት ጋር አቀናጅቼ ፈጽሜዋለሁ ያለውን የከትናንት በስቲያ አርብ ድብደባ ያካሄደው ቡሽ መዲና በሚባል አካባቢ መሆኑን ትናንት ባወጣው መግለጫ አስታውቋል። በድብደባው በሲቪሎች ላይ ጉዳት አለመድረሱን እስካሁን የወጡት መረጃዎች እየገለጹ ናቸው። ሶማሊያ በኮሮና ቫይረስ ስጋት በሁከት በመፈናቀልና በረሃብ ዙሪያውን ተይዛ እጅግ አሳሳቢ በሆነ ስጋት ውስጥ ያለች ሀገር ነች ሲል ዓለም አቀፉ የቀይ መስቀል ኮሚቴ ትናንት አሳስቧል። ቡርኪና ፋሶ ውስጥ የተቀሰቀሰው ሁከት ከሀገራቸው ችግሮች ተሳደው እዚያ የነበሩ ስደተኞችን እንደገና ማፈናቀሉና ወደ ነበሩበት ሁከት እንዲመለሱ እያስገደዳቸው መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። የቡርኪና ፋሶ ሁከት 838,000 ሰዎችን ማፈናቀሉንና 25,000 የማሊ ስደተኞች በሁለቱ ሀገሮች ወሰኖች ላይ ባሉ ሰፈሮች ውስጥ ተጠልለው መቆየታቸውን UNHCR አመልክቷል። ስደተኞቹ ባሉበት ሁኔታ ሁለት ጭራቆች ለዘብ ያለውን እየመረጡ እንዲፈልሱ ተገደዋል ብለዋል የዩኤንኤችሲአር ቃል አቀባይ ባባር ባሎች ዛሬ ለቪኦኤ በሰጡት ቃል። ኮቪድ-19ን በተረጋጋ መንፈስና በትኩረት መመከት እንዲቻል በዓለም ውስጥ ያሉ ተክሶች ሁሉ እንዲቆሙ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በቅርቡ ጥሪ አድርገው ነበር። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ራዲዮ መስሂት ወደ አሉላ ልመልሳችሁ። በኔ በኩል ሰላም ጤና ይስጥልኝ።
እሁድ መጋቢት 27 2012 ዓመተ ምህረት የራዲዮ መስሂት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ክንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
ይድረስ ላንተ ለወገኔ በኢትዮጵያ ባገራችን ለምትኖረው፣ ይድረስ ላንተ ከዘመዱ ከወዳጁ ካደገበት ከሰፈሩ ካርባሪቱ ላልተለየው፣ ይድረስ ላንተ ይች ግጥም ሳይመሽብኝ ሳይመሽብህ ቀን ሳይጨልም። ወገኔ ተመታህ እናት ሞት በማይታይ ጠላት፣ የጀግና ደምቁ ነው አትፍጥ ባለህበት። እቤት ስትቀመጥ ተሸነፍኩ አትበል፣ ልብ በል ወዳጄ፣ ጠላትን መክቶ ጠላትን ለመጣል ትናንት ሆነ ዛሬን ጀግና እኮ ያደፍታል። በእርግጥ ይገባኛል ውሃ በለለበት ሁል ጊዜ ታጠብ ሲሉክ አሽፋሃል። በሁለት ሜትር ቤት ተዛጉለህ እየኖርክ ሁለት ሜትር ራቅ ሲሉክ ተገርመሃል። ዛሬ የሸቀርከው ለዛሬ ሳይበቃ ለብዙ ቀን ሸምት ሲሉክ ታዝበሃል። ይሄ ሁሉ ችግር ሲፈራረቅብህ ያንተን በረከተው ጠንካራው መንፈስህ አሁንም ዘቁሞ ለአንተ ይታገላል። ኮሮናን ድል መጥቶ አንተን ያሻግራል። በእርግጥ ይገባኛል መራቅ መውደድ ሆኖ መቅረብ መጥላቱ ሆኖ የነበረው ቀርቶ ያልነበረው ሆኖ ነገር ሲቀያየር ወራጅ ከልጆቹ በርቀት ሲገናኝ መሳሳሙ ይቅር የሚለውን ምክር አቅቶሽ ለመማር ይሄ ነው ወይ ኑሮ ይሄ ነው ወይ መኖር ብለሽ መጠየቅሽ ጠፍቶሽ እኮ አይደለም አስቸግሮሽ እንጂ ከውስጥ የሚጮኸው የልብሽ ስሜቱ አስጨንቆሽ እንጂ ከሰው ከሰው ርቆ ሰው ቤቱን መዝጋቱ። ግና በዚህ ጊዜ ግና በዚህ ሰዓት ከስሜት በላይ ነው ኮሮናን እንደበርታት። ወላጁን አቱን መቼ ያጋልጣል ድሮም ሆነ ዛሬ ወጣት ዘብ ይቆማል። ስለዚህ ወጣቱ ሞክረ ቻልከውን ኮሮናን አትርዳ አቁም ማራባቱን።
በዚህ ሰዓት በሚል ርዕስ የሎስ አንጀለስ ገጣሚ ሽመልስ አማረ ሰሞንኛውን የዓለም ፈተና አስመልክቶ ከጻፋትና በገዛ ድምጹም ካነበባት ዘለግ ያለች ግጥም ለራዲዮ መጽሔት እንድትስማማ ቀንጨብ አድርገን ለቅምሻ ባሰማናችሁ የሳምንቷ ምርጥ ግጥም ፕሮግራማችንን ጀምረናል። ሽመልስን ለምርጥ ግጥሙ እናመሰግናለን። አድማጮች አሁን የመክፈቻውን ስልት እናስከትል።
Come on, don't talk to me, just let's try to move on.
በአያቶቻችን ወግ እጅን ሳትነኪ ሰላምታዬን እንኪ፣ አንዳችን ለአንዳችን ይመክት ክንዳችን፣ እጅን እንሳ አሰኘው ወቅቱ መነጋገሪያና የጉዳያችንም ትኩረት የሆነው ኮሮናን አስመልክቶ ለግንዛቤ የተዜመ በቅርቡ ወጣ ዜማ ነው። የሀሳቡን ጥንሳሾች የዜማና ግጥም ደራሲውን አልማየሁ ደመቀንና እውቁን አቀናባሪ አበጋሽ ይወጣል፣ ድምፃውያኑን ሚሚ ሙልቀንና ትንሣኤ ጎበናን እናመሰግናለን። አድማጮች፣ አሁን በዚሁ ወደ ቀዳሚው ዝግጅታችን እናልፋለን። ጉዟችንም አካላዊው ጉዞም ሆነ እንቅስቃሴ በተገደበበት ባይሆን በሀሳብ አዲስ አበባ ወደ ኒውዮርክ እናቅና። ወትሮ እንቅልፍ ወደማታውቀውና እጅግ በገነነ እንቅስቃሴዋ ተለይታ ወደምትታወቀው የዓለማችን የንግድና የጥበብ መናኸሪያ በሰንበቻውን ግን በመዓልቱ በጠራው ብርሃን ጭምር ጭር ወዳለችው የኒውዮርክ ከተማ ኑሯቸውን ከዚያ ያደረጉ ሁለት ኢትዮጵያውያን እንግዶች ጋር አብረን እናመሻለን። በወረርሽኙ በብርቱ የተጎዱትን የከተማይቱንም የግዛቷንም ይዞታ የአገሬውንም የዕለት ተዕለት ኑሮና የገጠሟቸውን ፈተናዎች ተጫውተናል።
አሉላ አመሰግናለሁ። እሺ፣ መንደስ ቦንሳ ባላለሁ። በኒውዮርክ የስቶኒ ብሩክ ዩኒቨርሲቲ የዘመናዊ አፍሪካ ታሪክና ፖለቲካ አስተምራለሁ።
ጤና ይስጥልኝ አሉላ፣ አመሰግናለሁ። አዴ ጸጋ ባላለሁ። እኔም በኒውዮርክ ከተማ የምኖረው የምሰራውም በሄልዝኬር አናሊስት ጤና አገልግሎት ሙያ ውስጥ ነው ያለሁት። ከዚህ በፊት ለኒውዮርክ ሲቲ ሄልዝ ዲፓርትመንት በኤፒዲሚዮሎጂስትነት ስራ መጠለያ አገልግያለሁ።
መልካም፣ አመሰግናለሁ እንግዶች ሁለታችሁንም። ሁለተኛው እንግዳይ እርሶም አንድ ስለተ አንድ አስጠንቅቃችሁ አሁን እንነጋገረው ሐሙስ ወአርብ አጥቢያ ከጥቂት ቀናት በፊት ነው። በፍጥነት ተለዋዋጭ ሁኔታ ውስጥ ነው ያለነው። ጊዜውን ማስተዋወቅ የሚፈልገው አንዳንድ ቁጥሮችን የሚመለከቱ ነገሮች ሲያነሳ በሚሰራጭበት ሰዓት የሚለወጡ ነው። ደማቅና ከየትኛውም ዓለም አካባቢ የሚመጣ ሰዎች ታዩባት የምትጎበኝ ከተማችሁ ከወትሮው በተለየ ሁኔታ ውስጥ ነው ያለችው። በሰው ብዛቷና በእንቅስቃሴዋ ተለይታ ባለም ላይ የምትታወቅ ከተማ ዛሬ ደብዘዝ ብላለች። እንቅስቃሴ ቀንሷል። በርቀት ከዋሽንግተን ዲሲ ሆኜ በቴሌቪዥን እንደምመለከተው በኮሮና ቫይረስ ወረርሽኝ ሳቢያ ብዙዎች እየተጎዱ ያለበት በመሆኑ አሁን በምንነጋገርበት ሰዓት 92,472 ሰዎች ለቫይረሱ መጋለጣቸው ተረጋግጠዋል። 2,373 ሰዎች ሕይወታቸውን አጥተዋል። 411 ሰዎች ከህመሙ እያገገሙ መሆኑ ተዘግቧል። ቀደም ብዬ እንደጠቆምኩት ይሄ ቁጥር በፍጥነት ይለዋወጣል። እስኪ ካላችሁበት ሁኔታ እንጀምር። የከተማችሁን ሁኔታ ዛሬ ያላችሁበትን ዶክተር ሽመልስ ያለህበት ሰፈር ያለህበት አካባቢ የት ነው? ምን ይመስላል? ከወትሮ አካባቢ ምን ያህል ተለውጠዋል?
እኔ አሁን ያለሁበት ቦታ ፖል ጀፈርሰን ይባላል። ፖል ጀፈርሰን እንግዲህ ከትምህርት ቤቴ ስቶኒ ብሩክ የሚባል ቦታ አንዳስ ደቂቃ ያህል ነው በመኪና። በፊት በጣም ብዙ እንቅስቃሴ የነበረበት ሰፈር ነው። ባህር አጠገብ ስለነበረ በተለይ ደግሞ ከጎረቤት ለግዛት በከኔቲከት የሚመጣው ህዝብ ብዙ ነው። ብዙ እንቅስቃሴ አለ። በተለይ ደግሞ የበጋ አይነት መልክ ሲይዝ አየሩ ብዙ ሙዚቃ ናናት የሚበዛበት ቦታ ነበር። ግን አሁን በኢትዮጵያ አቆጣጠር ከመጋቢት 7 ጀምሮ በፈረንጆቹ ማርች 16 እዛን ጊዜ ጀምሮ ከቤት አልወጣሁም። እኔ መጋቢት 7 እስካሁን ድረስ ኦልሞስት ወደ 3 ሳምንት ሊሆን ነው እና መውጣት አልቻልኩም። ግሮሰሪው በማድረግ ሁሉ እየከበደ ስለመጣ ወጥቼ ማድረግ ስላልቻልኩኝ ዴሊቨሪ የሚያመጡ አሉ አይደለም? ገዝቶ
የፈለጋችሁትን እቃ ቤታችሁ ያቀብሉ።
የሚያቀብሏ በኮምፒውተር ላይ ታዛን ለምትፈልገው እነሱ ይዘው ይመጡና በር ላይ ይሰጣዋል። ከበር ላይ እጅህን ጓንት አጥልቀና ያው የምትቀበለው ወደ ውስጥ የምታስገባው ተቀብለ አጥበ አጽድተ በዛ አይነት ሁኔታ ነው። እንግዲህ እስካሁን ድረስ 3 ሳምንት ያለን ከቤት ሆኜ በየውት
ለየት ያለውን ሁኔታ ገፋ አድርገን እንመለከታለን። አደይ አንቺም ያለሽበትን ሁኔታ እስኪ አጫውቺን። መሃል ከተማ የከተማዋን ብርት ውስጥ ነው የምትኖሪው። ሁማቻችን ያለሽበትን አካባቢ ወትሮ ምን እንደሚታይና ዛሬ በመስኮትሽ ወጣ ብለሽ ብታይ ወይም ከቤትሽ ወጣ ብለሽ ደረጃዎች ወርደሽ ብትመለከቺ ምን እንደምታይ የዛሬ አጋጣሚዎችን ጨምረሽ አጫውቺን እስኪ።
ልክነህ መሃል ከተማ ውስጥ ነው ኒውዮርክ መሳቢቴ ታይምስ ስኩዌር ውስጥ ነው ያለው። ታይምስ ስኩዌር መሃል ላይ ነው ያለው እና እንደምታውቁት በጣም ብዙ ሰው ያለበት 24 ሰዓት ብዙ ሰው የሚገኝበት አካባቢ ነው ታይምስ ስኩዌር። ግን በጣም ጭር ያለ ነው። ቤት መስፋት ከጀመርኩኝ 3 ሳምንት ይሆነኛል። የምኖርበት አካባቢ ሃርለም ማንሃተን ውስጥ። ብዙ ጊዜ ውጪ ሙዚቃ አለ፣ ልጆች ይጫወታሉ። ግን አሁን ባለፈው 2-3 ሳምንት ውስጥ እንደዛ አይነት ነገር የለም። በጣም በጣም ጭር ያለ ነው። ኒውዮርክ ከአሜሪካዊ ከተማ ልክ የዓለም ከተማ አድርጌ ነው ማለት። አሁን ያን የሚያል ከተማ ብዙ ሰው የሚመላለስበት እንደዚህ ጭር ብሎ ስናይ ያልተለመደ ነገር ነው። የኒውዮርክን ብቻ አለ እንጂ ያው በመላው ዓለም ላይ በተለያየ አካባቢ ስንመለከት ባለፈው የሎስ አንጀለስን ከተማ ባየር ተቀረጸ ቪዲዮ እያየ ነበርና እዛም ኖሬ ነበር። ምንም በቀጸጥ ብሏል ሰው የሚመላለስ አይመስልም። እንግዲህ ቫይረሱ ይሄንን የመሰለ ለውጥ እያመጣ ነው። እንግዲህ
በጣም ከፍ ያለ ተጽዕኖ ማሳደሩን መረዳት ይቻላል። ዋሽንግተን ዲሲም እኔ በመኖርበት አካባቢ በመሰራበትም አካባቢ ያለው ተመሳሳይ ነው። ከፍ ያለ ለውጥ ይታያል። አንዳንድ ነገሮችን ገፋ አድርገን እንመልከት። ታላቋ የዓለም ከተማ ናት ከተማቹ ኒውዮርክ። በጣም ባስደንጋጭ ሁኔታ ከተመቱት ወደ 100 ሺህ እየተጠጋ ነው። በዩናይትድ ስቴትስ ያለው ወደ 250 ሺህ እየተጠጋ ነው። ዛሬ አሙስ ላይ ሆነን ስንመለከት ቀደም ብዬ እንዳልኩት ቁጥሩ በፈጣን ሂደት ይለዋወጣልና ትክክለኛው ቁጥር ላይሆን ይችላል አየር ላይ በሚውልበት ጊዜ። ነገር ግን እንዲህ ክፉኛ ለመጠቃቷ ዶክተር ሽመልስ አንተ የከተማው የከተማ አሰፋፈር የአኗኗር ዘይቤን የሚመለከታልና ምንድን ነው እንደው በግልጽ ከሚታየው ባሻገር በግልጽ የሚታየውንም ሁላችንም ላናውቅ እንችላለን። ምንድን ነው ኒውዮርክን ጥይቶ እንደዚህ የዚህ ቫይረስ ክፉኛ ተጎጂ ያደረጋት? ከሱ ብንጀምር
እንግዲህ የደንብ በርግጠኝነት ለመናገር የሚያስችል ጥናት መካሄድ አለበትና ጥናት ላይ ተመሰረተ ድፍረት ይዤ አይደለም የምናገረው። ግን ይሆናሉ ተብለው የሚነገሩትን በተለያየ ጽሁፎች ላይ የወጡትን ስራዎች አይቼ ነበር። አንደኛው ይሄ በሽታ በብዛት እየተሰራጨ ብዙ ሰዎችን እያጠቃ ያለው ከተሞች ላይ ነው። ትልልቅ ከተሞች ናቸው ነው በብዛት እየተጎዱ ያሉት። እና የኒውዮርክ ከተማ አኗኗር የከተማው የህዝብ አሰፋፈር ለእንደዚህ አይነት የቫይረስ ወረርሽኝ ለመስፋፋት ከፍተኛ የሆነ እድል ይሰጣል። ለምሳሌ ቅድም አደይን ስትናገር የነበረው የሰብዌይ የምድር ባቡር በኒውዮርክ ከተማ በሚሊዮን የሚቆጠር ህዝብን የሚያመላልስ የትራንስፖርት መንገድ ነው። እና እዛ ውስጥ በዚህ በሽታ የተያዘ ግን ምን ምልክት የማያሳዩ ብዙ ሰዎች አሉ። እና እዛ ባቡር ውስጥ ቢገባ እዛ ባቡር ውስጥ እንግዲህ የገባበት ቦታ ላይ መቀያየር የሚችለውን ሰው ቁጥር ማየት እንችላለን። እና ልክ እንደ አዲስ አበባ ከተማ የምናየው የከተማ ባስ አለ አይደለም? እንደዛ ተፋፍኖ ነው የሚሄደው። ወንበር ይዞ መሄድም አንዳንዴ የማይቻልበት ጊዜ አለ። እና እዛ ጥቅጥቅ ባለ የትራንስፖርት ስርዓት ውስጥ አንድ በዚህ በሽታ የተከሰው ከገባ በሽታው ሊያስፋፋ የሚችልበት እድል ሰፊ ነው። ሁለተኛ ደግሞ የከተማው የቤቶች አሰራር አሉ። ጥቅጥቅ ያለ ከተማ ነው። ብዙ ህዝብ አንድ ጊዜ አጭቆ የሚኖር ከተማ ነው። 8-9 ሚሊዮን የሚሆን ህዝብ ነው በዚህ በኒውዮርክ ከተማ ውስጥ የሚኖረው። እና በዛ አይነት ያሰፋፈር ሁኔታ በአንድ ቤት ውስጥ ደግሞ ብዙ ሰዎች በሚኖሩበት ሁኔታ ላይ አንድ በበሽታ የተያዘ ግን ምልክት ማያሳይ ሰው ሳይታወቅ ለቤተሰቡ ለጓደኞቹ ለሚያገኛቸው ሰዎች ለማስተላለፍ ያለው ድል ሰፊ ነው። ስለዚህ የከተማው ባህሪ የኒውዮርክ ከተማው ባህሪ የትራንስፖርቱ ሲስተም በሽታውን በስፋት ለማስፋፋት የሚያስችለውን ድል ይፈጥርለታል። ይሄ እንግዲህ በተለያዩ ከተሞችም የሚታይ ነገር ነው። በሽታው የጀመረበትና ውሃን የሚባለው የቻይና ከተማ ባንድ ጊዜ እንደዚህ ሲያጥለቀልቅ የነበረው የከተማው ባንድ ቦታ ላይ ተሰብስቦ የሚኖረው ህዝብ ድምፅ ስለፈጠረለት ነው። ስለዚህ ከተሜነት ብዙ ጊዜ ከዚህ ከዓለም አቀፍ የሆነ የቫይረስ ወረርሽኝ ጋር የተቆራኘ ታሪክ አላቸው። የአሁኑን ጊዜ አለ እንጂ ከዚህ በፊትም በነበሩት የእኛ ሀገር ለምሳሌ የዳር በሽታ የምንለው የስፓኒሽ ፍሉ የሚሉት በ1918 በፈረንጅ የዛሬ 102 ዓመተ ምህረት ብንመለከት ከዛ በፊት የነበሩትን ወረርሽኞችን ስናይ በአብዛኛው ጉዳት ሲያደርሱ የነበረው ከተማዎች ላይ ነው። ዋናው ምክንያቱም የህዝብ አስተባበር ሰብሰብ ብሎ ህዝብ ስለሚገኝበት ነው።
መልካም። ይሄ ምናልባት ብዙዎችን የሚያግባባ ይመስላል። እንዳልከው ሁኔታው ካለፈ በኋላ ጊዜ ተወስዶ የሚደረጉ ጥናቶች ሁነኛ ምክንያቶችን ሊያወጡ ይችላሉ፣ ግን በተጨባጭ አሁን ከሚታዩት ነገሮች ጋር ማዛመድ ይቻላል። አደይ፣ በህዝብ ጤና አጠባበቅ ስራ ተሰማርተሽ ለረጅም ጊዜ ሰርተሻል። በተለይ በኒውዮርክ ከተማ አስተዳደር ውስጥ የተለያዩ ተላላፊ በሽታዎች በየጊዜው ሲነሱ፣ ቀደም ሲል ኤችአይቪ ኤድስ ነበር በጣም ኒውዮርክን ከጎዳቸው የህመም አይነቶች የሚታወቀው በወረርሽኝ ደረጃ ከሚታወቅ ውስጥ የቅርብ ጊዜያት ትውስታዎች ምን ይታይሻል? ካለሽባቸው አገርም ካለ ከአኗኗሩ ጋር ቀደም ብሎ ዶክተር ሽመልስ እንዳነሳቸው እስኪያጫዎች ነው።
አሁን ዶክተር ሽመልስ እንዳለው አንድ የሰው ብዛት አለ፣ ሌላ የቤቱ አሰራር አለ። ሌላው ደግሞ አሉላ ቅድም እንደጠቀስከው ኒውዮርክ ውስጥ ከተለያዩ ሀገሮች የመጡ ሰዎች አሉ እዚህ የሚኖሩ እና ወደ ተለያዩ ሀገሮች የሚመላለሱ የመምጣትና የመውጣት እንቅስቃሴ ያለ፣ እሱም በሽታ እንዲተላለፍ ያደርጋል። ይህንን ይናገራል ቅድም እንዳልከው በዛሬ ጊዜ ከ220,000 በላይ የኮቪድ በሽተኞች አሉ አሜሪካ ውስጥ። ከዛ ውስጥ ግማሽ የሚሆነው ኒውዮርክ ስቴት ውስጥ ነው። ኒውዮርክ ሲቲ እኛ ከተማ ደግሞ ከግማሽ በላይ የኮቪድ በሽተኞች አሉ። እንግዲህ ከሁለት ሳምንት በፊት 5,000 ነበር ያለው። ስለዚህ እንዴት እየተፋጠነ እየተላለፈ እንዳለ ያሳያል ይሄ። ሌላ ደግሞ ቅድም እንዳልኩት አሁን በኤፒዲሚዮሎጂስትነት ለምሰራው ግን በዛ መልኩ ሳየው የሚያሳስበኝ ነገር እና ብዙ ያልሰማሁት ነገር እንግዲህ ብዙ ጊዜ እስካሁን የሰማ ነው ይሄ በሽታ የሚያጠቃው ከ65 በላይ ያሉ ብዙ አይነት ችግር እያለባቸው ያሉ የሚሞቱትንም ስናይ በአብዛኛው ከጣሊያንም ሀገር ከቻይና የሚመጣው ዴታ እሱ ነው የሚያሳየው። ግን እኔ የሚያሳስበኝ ነገር አሁን በከተማ ሁሉ ስናየው አንዳንድ ኔበርሁዶች አሉ አካባቢዎች፣ ልክ ነው። አሁን እኔ የምኖርበት አካባቢ ለምሳሌ ብዙ ህጻናቶች የአስም በሽታ ያለባቸው አካባቢ ነው። ብሩክሊን የሚባለው ከተማ ወይ ብሮንክስ የሚባልም እንደዚህ ብዙ አይነት ሞርቢዲቲ ሞርታሊቲ
የመታመምን ሞት ትላለ። ምንድን ነው ምክንያቱ?
የተለያዩ አይነት አንደኛው እንግዲህ ፖቨርቲ ነው፣ ድህነት ነው። እና ኒውዮርክ ሲቲ ሄልት ዲፓርትመንት በምሰራበት ጊዜ ተወሰኑ አካባቢዎች የስኳር በሽታ ብዙ ያለበት፣ ኤችአይቪ ኤድስ ብዙ ያለበት አለ። ይህንን መጠቀስ የፈለኩት ኢቨን በከተማ ደረጃ እንኳን በየአካባቢው የበሽታ ኤክስፒሪየንስ የተለያየ ሊሆን ይችላል። እዚህ ሀገር አስም ያለባቸው ልጆች ለምሳሌ የሳምባ ችግር ያለባቸው ነው ማለት ነው ኦልሬዲ። እና ኮቪድ ቢይዛቸው ምን እንደሚሆኑ አናውቅም። ስለዚህ በሌላው ሀገር ኤክስፒሪየንስ እዚህም ሀገር እንደዛ ይሆናል ብለን መወሰን ሊያስቸግር ይችላል።
ምናልባት ግልጽ ለማድረግ የነገርሽን ያለሽው ከዚህ ቀደም በተደረጉ የተወሰኑ ጥናቶች በወጣቶች ላይ አይበረታም የሚል ሀሳብ ነበረ። አንዳንድ ቦታዎች ላይ እሱም የተለወጠበት አለ። እድሜያቸው ከፍ ያለ ሌሎች የህመም ሁኔታዎች ያላቸው የበለጠ ተጠቂ ይሆናሉ፣ ተጋላጭ ይሆናሉ፣ ከፋ ጉዳት የሚደርስባቸዋል የሚለውን ያልጠየቅነው ጥያቄ አለ። መሀል ከተማ የሚኖሩ ታዳጊ ወጣቶች ቀድሞውኑ ለሳምባ ህመም የተጋለጡ እና አሁን የበለጠ ለጉዳት መዳረጋቸው የታየ አይመስለኝም እያልሽን ነው?
ትክክል ነው።
እስኪ ንገሪን፣ የሳምባ ህመሞቹ እንደ አስም የበዛበት ምን ይሆን መንስኤው?
ልክ ነው። አሁን እኔ የምኖርበት አካባቢ ብዙ የአካባቢ ብክለት ያለበት አካባቢ ነው እና በዛም ምክንያት ህጻናቶች ያው የሳምባ በሽታ ተጠቂዎች ናቸው። ስለዚህ ለዛም ነው
ግሩም እስኪ በሰው በሚታየው ምናልባትም በቁጥርና በሐዝ በርቀት ደግሞ በቴሌቪዥን ከመታየው በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በቅርበት እንዲያዩት በኢትዮጵያም የከፋ አደጋ እንዳያስነሳ ይፈራል። በርግጥ ቁጥሩ አሁን ትንሽ ነው። ሁሉም ጋር ሲጀምር ቀደም አደይ እንደገለጽሽው በጣም ጥቂት ቁጥር መጀመሪያ ይታየና በፍጥነት እጅግ ከፋ ደረጃ ሲደርስና ያለ በመቶዎች ሲቆጠር ከነበረው ነው አሁን ወደ መቶዎች እየተጠጋው። ከዛ አንፃር አድማጮች በቅርበት እንዲከታተሉ አሳሳቢነቱንም ሊደረጉ ከሚችሉ እርምጃዎች እና ተነቃቂዎች ጋር ማዛመድ እንዲችሉ በሰው ላይ የደረሰውን ጉዳት እስኪ የምታውቁት ካለ ከቁጥር ከሃዝ ውጪ ለዚህ ህመም የተጋለጡ ሰዎች የምታውቋቸው ከኢትዮጵያ ማህበረሰብ የሚሆኑ ከዛ ውጪ ከስራ ጓደኞቻቸው ከቤተሰቦቻቸው ርቀት ምናልባትም በሰዎቹ ጤንነትና ትክክለኛነት አይጋለጡም የተባሉ ሰዎችን ባቂ ሰዎችን ሲጋለጡ አይተናልና እስኪ ኒውዮርክን እንዲህ ያተራመሰውን ቫይረስ ጉዳት በቅርበት ለመመልከት እንሞክር። እንደ ኒውዮርክ ነዋሪዎች አንዳንድ ሐሳቦችን አጋሩን። ዶክተር ሽመልስ ካንተን ጀምርና ወደ አደይ እንመለሳለን።
እሺ ቀደም በተነሳው ሐሳብ ላይ እንደአደይ በሰጠችው አስተያየት ላይ ሁለት ቁልፍ የሆኑ ነገሮች ተነስተው ነበር። አንደኛው የዚህ በሽታው የኒውዮርክ ከተማ እንግዲህ ከሌላው ዓለም ሁሉ ብዙ ሰው የሚመጣበት ከተማ ነው ብለን ነበርና አንድ ትልቁ ቁም ነገር ምንድነው በዘመናችን ምን ያህል እንደተገናኘች ግሎባላይዜሽን ዓለም አቀፋዊነት የሚባለው ስርዓት በአለማችንም ምን ያህል እንዳገናኛት አንድ ሀገር የሚፈጠረው አደጋ ወይም ጥሩ ነገር ሁሉም ቦታ ላይ ሊደርስ እንደሚችል ያሳየልና በተለይ ደግሞ የዘመናዊ የሆነው የትራንስፖርት የመገናኛ ቴክኖሎጂ መስፋፋት በሽታዎች እንዴት በፍጥነት በአለም አቀፍ ደረጃ በአንድ ጊዜ በተለያየ ቦታ ላይ ሊሰራጭ እንደሚችል ያሳየው አንዱ ስለ ሁለተኛ ደግሞ ይሄ ስርጭቱ የበሽታው ስርጭት ሁላችንንም እኩል ያጠቃ አይደለም ብላ ተናግራ ነበርና አለ እውነት ነው። እኔም አሁን ቅድም የሞቱ ያሉ ሰዎች ምን አይነት ሰዎች ናቸው የሚሞቱት ብሎ የተጠና ተላሳለብ ነበርና እውነት እንደኛ የሚሞቱ ሰዎች በዚህ በቫይረሱ በተነሳ ነው ወይስ ሌላ ምክንያት አለ የሚል ጽሑፍ ከ80% በላይ የሚሆነው ሰው የሞተው ከዚህ ቫይረስ ጋር በተገናኘ ሆኖ ግን አስቀድሞ የህመም ችግር የነበረባቸው ሰዎች ነው ይላል። ለምሳሌ ክብደት ኦቢሲቲ ነው
ከፍተኛ የሰውነት ክብደት ከልክ ያለፈ
ክብደት የነበረባቸው ሰዎች፣ የሱካር በሽታ የነበረባቸው ሰዎች፣ የኩላሊት በሽታ የነበረባቸው ሰዎች ለዚህ በሽታ ተጋላጭ ናቸው ይላል። እኔ አሁን 2 ሳምንት በኋላ 3ኛ ሳምንቱ ክፍል ይሰጥ የነበረው ትምህርት አሁን በኮምፒውተር እያስተማርን ነው በርቀት ማለት ነው። እና በርቀት ሳስተን ማክሲም ነበር የጀመርኩት። የመጀመሪያ ክፍል ሲገባ ተማሪዎችን ወደ ትምህርቱ ሳይሆን የገባሁት ምንድነው ይሄ ነገር በእናንተ ላይ ያመጣ ነገር ምን አለ ምን አይነት ተሞክሮ አያችሁ እንዴት ነው ጤንነታችሁ ቤተሰብ ስላቸው የተወሰኑት ወላጆቻቸው ሐኪሞች ናቸው ነርስ ሆነው የሚሰሩ ሰዎች አሉ ዶክተር ሆነው የሚሰሩ ሰዎች አሉ እና የሰው ሁሉ ከቤተሰቦቻቸው በበሽታ የተያዙባቸው ሰዎች እንዳሉ ነገሩኝ። እኔ አንድ ጓደኛዬ አባትየው ታመዋል በዚህ በሽታ ታመው እንደነበረ ነገረኝ። አንድ ኢትዮጵያዊ ጋር ተደዋውዬ የነበረ በዚህ በሽታ አንድ ኢትዮጵያዊ አርፏል ብሎ ነገረኝ። ኒውዮርክ ውስጥ ነው። እዚህ ደግሞ እኔ ከምኖርበት ቤት አጠገብ ያለ አንድ ህንጻ ላይ እንዳለ ቤተሰቡ ተይዟል በዚህ በሽታ ታመው ከቤት አይወጡም። እና በሽታ በእያንዳንዱ ቤት እያንኳኳ ነው ያለው። የሚገርመው በኑሮ ደህና የሆነው ማህበረሰብ ሁሉ አልማረውም እነሱ ነው እያደረሰ ያለ እየቀረበ የመጣ ብዙ ሰዎችን ህይወት ያናጋ በሽታ እየሆነ ነው የመጣው።
መልካም ዶክተር ሽመልስ አደይ አንቺስ ምታውቂያቸው ለህመሙ የተጋለጡም ሆኖ ጉዳት የደረሰባቸው ምታውቂያቸው ሰዎች አሉ በቅርበትም በርቀትም?
አዎ አንድ በጣም የምወደው እና በጣም ማከብረው ሐኪሜ በዚህ በሽታ እንደተያዘ ሰምቻለሁኝ። አጋጣሚ የታመመ ኮቪድ-19 የያዘው በሽተኛ ሲያክም በሽተኛው ሳለ እና በዛ ምክንያት በሽታው ሊይዘው ቻለ እና አይሲዩ ውስጥ ገብቶ በጣም በጣም የሚያሰጋ ደረጃ ላይ ደርሶ ነበረ። ግን አሁን ወጥቷል እና አሁን ደህና ነው ያለው የተሻለ ነው ያለው።
ሐኪምሽ በምን አይነት የእድሜ ክልል ውስጥ ይሆን ያሉት? ወጣት ናቸው እድሜ ገፋ ያደርጉ?
የ63 ዓመት።
መልካም። ሌላ ሁሉ እያስታወሽ ነበር?
ሌላ ደግሞ እንደዚሁ እኔ መስሪያ ቤት ውስጥ የሚሰራ ሰው በዚሁ በሽታ እንደሞተ ተነግሮናል። በጣም ከባድ በሽታ ነው።
እንግዲህ ቁጥር ብቻ አይደለም በረከት ብቻ የሚታይ አይደለም ጧት ማታ አገረገጃችሁ ኒውዮርክ ክፍለ ግዛት አገረገጂ በቴሌቪዥን ይወጡ ስላልለውን ፈተና ሆነ ስላል ችግሮች በስፋት ይናገራሉ ሌላ ቀርቶ ያገረገጁ ወንድም የሲኤንኤን ጋዜጠኛ ወንድሙን ያቀረባቸው ብዙ ጊዜ ቃለ ምልልሶች ሲያደርግ የነበረው ጋዜጠኛ ክሪስ ኮሞ ከታመሙት ውስጥ አንድ ሆኗል በርካታ ታዋቂ ሰዎች ታመዋል ህመሙን ድም ዶክተር ሽመልስ እንዳልከው ለማንም የማይመለስ መሆኑን ያሳያል እስኪ በዚህ ሰዓት ቀደም ብዬ እንዳነሳሁት ይሄን ፕሮግራም ለሚከታተሉ አድማጮቻችን ምንድነው እንዲህ ትርምስ በበዛበት ውስጥ ተስፋ ጭላንጭል የፈነጠቀው ምናልባትም ከዚህ ከፋ ሁኔታ ውስጥ ሊወጣ ይችላል ተብሎ ተስፋ የተጣለበት መድኃኒት የለውም ክትባት የለውም ገና ብዙ ቡከራዎች የተደረጉበት ያለ በሽታ ነው ነገር ግን ሰዎች የሚያረጉት ጥንቃቄ ላይ ነውና ተስፋ የተደረገው እናንተም አሁን ከቤታችሁ ራሳችሁን ገድባችሁ ባላችሁበት በጤና ለመዝለቅና ካደጋው ለመዳን የምታረጉትን ጥረት ኢትዮጵያውያን አድማጮች እንዴት ይመልከቱት እኛ እንዲህ አይነት ሁኔታ ውስጥ ነው ያለነው እናንተም ይሄ የከፋ ሁኔታ ሳይመጣ ይሄን ብታደርጉ ይበጃል የምትሉት ካላችሁ
ማጮች የኒውዮርክን የኮሮና ቫይረስ ወረርሽኝ ይዞታ አስመልክቶ ሁለቱ የኒውዮርክ ከተማ ነዋሪ ኢትዮጵያውያን ዶክተር ሽመልስ ቦንሳና አደይ ጸጋ ጋር ጀመርነው ወጋላ በቃም ቀሪውን በሌላ ፕሮግራም እናቀርባለን ሙሉን ቃለ ምልልሳችንን ታዲያ በድረገጻችንና በፌስቡክ ገጻችን ላይ ታገኛላችሁ ለአሁኑ እንግዶችን አመሰግናለሁ እግዚአብሔር ይስጥልኝ ከተራራው ማዶ የዜማው ርዕስ ነው ድምጻዊው የጃኖ ባንዱ ኃይሉ መርጊያ ነው በግሩም ጫወታው እናመሰግናለን ወረርሽኛ አጣዳፊ ስርጭትና ጉዳት ቀደም ሲል በዜና ብቻ ይስተማ እንደነበረው ገና በርቀት ያለ ስጋት ከመሆን አልፎ ወደ ለተለት ፈተናነት ከተሸጋገረ ሁሉ አድሯል ስጋቱ በዝግታ የብዙዎችን ቀይ ዘልቆ ከገባም ሰነባበተ ይህንን ምልክት ሳያሳዩና ለቫይረሱ መጋለጣቸውን እንኳን ሳያውቁ ህመሙን ወደ ሌሎች የሚያስተላልፉ አንዳንዶች መኖራቸውን ይላል በጠና የሚታመሙና ለከፋ አደጋ ጭምር የሚዳረጉትም ጥቂት አይደሉም ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነቱ ላይ የሚፈጠረው ምንድነው? ቫይረሱ ወደ ሰውነት ከገባ በኋላ የሚያስከትላቸው ችግሮች ለምን ካንድ ሰው ወደ ሌላው ተለያየ የሚሉትና ሌሎች መሰረታዊ ጥያቄዎችን ይዘን ለህመሙ ተፈጥሮ በቅጡ ለመረዳት ከሳምባ ህመሞችና ከጽኑ ህሙማን ህክምና አዋቂው ዶክተር አሰፋ ጀጃው ጋር በያዝነው ቃለ ምልልስ ለምሽቱም ተከታዩን እናሰማችሁ።
የህሙማን ተጨባጭ ስጋት ቀረብ አድርገን ለማየት የሚችል ጥያቄ ላስከት በዚህም ሀገር እድሜያቸው የገፉ በጠና የጤና መታወክ ላይ ያሉ ሰዎች ተደጋግሞ እንደሚነገረው ይሄ ህመም ተፋ አደጋ እንዳያደርስባቸው የመጋለጥ ዕድል እንዳይፈጠር ጥረት የሚደረገውን ይላል በአጋጣሚ የሚጋለጥበት ሁኔታ ቢፈጠር የሚለውን ማየት ይጠይቃልና ከቤታቸው ባይወጡም በሌላ ቤተሰብ አባል አማካኝነት ለበሽታው ቢጋለጡ የሚመጣውን ነገር ለመመልከት እንዲቻል ምንድነው የሚገጥማቸው እነኚህ ሰዎች ለምን እነሱ በተለየ ሁኔታ ቀደም ሳምባ ላይ የሚፈጠረውን ጫና ተለያዩ የሰውነት የውስጥ አካላት ሲጎዱ የከፋው ሁኔታ ሊከተል የሚችል መሆኑን አስረድተውናል ሌሎች ህመሞችም ያሏቸው ከሆነ በድሜም የገፉ ከሆነ ምንድነው ማድረግ ያለባቸው ምንስ ነው ሊፈጠር ይችላል ተብሎ የሚፈራው ነገር
እንግዲህ እስካሁን የታዩት ሌሎች ተዛማጅ የጤና ችግሮች ሲኖሩ የእድሜ ከፍ ማለት፣ ሁለተኛ የስኳር በሽታ፣ የደም ግፊት፣ የልብ በሽታ፣ የሳምባ መተንፈስ ደግሞ እነዚህ ሲኦፒዲ የምንለው የዚህ አይነት በሽታዎች፣ ሲጋራ የማጨስ ከዚህ በፊት እነዚህ ነገሮች ካሉ ቫይረሱ ሲገባ እንደ ሌላው ሰው በጣም ቀለል ብሎ ሊያልፍ የሚችለው ነገር እነሱ ላይ ይበረታል። ለምን ብዙ ሪዘርቭም የለም የኢሚዩኒቲያችንም ያን ለመከላከል እንደ ሌላ ጤነኛው ሰው አይነት አይደለም። ያም ቢሆን ግን መታየት ያለበት በጣም ከብዙ ሰው ውስጥ የተወሰነው ነው ወደ አይሲዩ ደረጃ የሚደርሰው። ለምሳሌ የስሜት ካሳዩ ሰዎች ውስጥ 81% ቀላል የምንለው ነው። ከዛ ውስጥ 14% ጠንከር ያለ ለመተኛት ላይ ያስፈልጋቸው የሚችል ኦክሲጅን፣ ግን ኦክሲጅን በመስጠት በጊዜው ሌሎችንም ደግሞ ተደራራቢ ነገሮችን በማከም መለስ ብለው ጤናቸው እንደገና የሚመለስበት ሁኔታ ነው የፈጠረው። ከዛ ያነሰው ነው እንግዲህ ወደ አይሲዩ ክሪቲካል ወደሚባለው እና ወደ ህይወት ማለፍ የሚሄደው። ስለዚህ እነዚህ በሽታዎች ያሏቸው ሰዎች አንደኛ አሁን እኔ በመክረው ለሁሉም እድሜያቸው ጠና ላሉ ሰዎች መከላከል የለባቸውም ከሌላ ሰው ጋር ይሄ ነገር እስኪያልፍ። ከውጭም ቢሆን ለምሳሌ አሁን እኔ እናቴ ማየቴም እዚህ ሀገር ነው የሚኖሩት፣ እነሱ አፓርትመንት ሄጄ አላውቅም።
እርሶም አይሄዱም ራሱ እንኳን
አልሄድም። አዎ ውጭ ነው የምናደርሰው፣ ልጆቼም ወደዛ ሄዱ። ሁለተኛ ከውጭ ወጣቶችና ልጆች ኢንፌክሽን ይዘን ወደ እነሱ እንመጣለን። ስለዚህ ከዛ ሁሉም ግንኙነት መቋረጥ አለበት፣ ቤታቸው ውስጥ መሆን አለባቸው። ይሄ ነገር እስኪያልፍ የሚያልፍ ነገር ነው። ከትንሽ ወራት በኋላ ሁሉን ነገር ወደ ህይወታችን ወደ ኖርማል ይመጣል። የወረርሽኝ ጠባይ ነው፣ ግን እስኪያልፍ ድረስ የሚወስዱ ጥንቃቄ ከሁሉም በጣም የበለጠ መሆን አለበት እና ባለመገናኘት የምንላቸውን ደግሞ ነገሮች በጣም ስትሪክት አይሶሌሽን፣ ሌላ ደግሞ የሚሰጠውን ሬኮሜንዴሽን እንደ ሌላው ፓብሊክ ደግሞ የሚሰጠውን ሁሉ ማድረግ አለባቸው። ለምን ሪዘርቭ የላቸውም። ከዚህ በፊት የተጎዳ አካል ነው ሌላ 2-3 ቢሆን ይሄ ኮሮና ቫይረስም ባይሆን ኢንፍሉዌንዛም ቢሆን እንደዚህ አይነት ሰዎችም ፈጥኖ ያጠቃኝ። አሁን በምናየው ሁኔታ እንግዲህ በፊት ምንድን ነው የቻይናም የኮሪያም የጣሊያንም በአብዛኛው ሪስክ ግሩፕ የምንለው አለ። የአሜሪካው ግን ትንሽ ደግሞ ለየት የሚያደርገው ወጣት መሆንም በጥሩ ሁኔታ ላይ መሆንም ቀለል ያለ በሽታ ጋራንቲ አይደለም፣ ጉዳት ያለው እያየን ነው። ይሄ እንግዲህ የወረርሽኝም ጸባይ ነው። ወረርሽኝና በሽታዎች ከቦታ ቦታ የሚያሳዩት ጸባይ ይቀያየራል። ለምን የሰው ልጅ ከቦታ ቦታ ያለው የተለያየ ነው። የእድሜ ስብጥሩ የተለያየ ነው። ያሉት ሌሎች የበሽታ አይነቶች አብረው ያሉት የተለያዩ ናቸው እና ለዚህ ነው ሁሉም ሰው ነው ጥንቃቄ ማድረግ ያለበት። ነገር ግን እንደተባለው እድሜያቸው ጠና ያለ እና ሌላ ተደራራቢ በሽታ ያላቸው ደግሞ በጣም በተለየ ሁኔታ ራሳቸው መለየት አለባቸው።
ዶክተር አሰፋ ምናልባትም ይሄ ኢትዮጵያ ላሉ አድማጮቻችንም በተጨባጭ የሆነ ጥያቄ ከእለት ተእለት ኑሯቸው ጋር የሚገናኝ እንድናነሳ ይጋብዛል። እንደሚያውቁት የኢትዮጵያውያን ሕይወት በአመዛኙ ከዚህ ሀገር ሕይወት በንጽጽር ሲታይ ማህበራዊ ትስስሩ የጠበቀ በቤተሰብ ውስጥ ተቀራርቦ የሚኖር ማዕድ አብሮ የሚቆርስ ቅርብ ሁኔታ ውስጥ የሚኖር ነው እና የአኗኗር ዘይቤው ራሱ ለዚህ በሚስማማ አይመስልም። የዚህ በሽታ ጠባይ መነጠልን ለብቻ መሆንን ለትልቁ መከላከያ የወሰደ ዘዴ ነው እና ወይም ያን በሽታ መስመሩን ሰንሰለቱን ለማቋረጥ ወይም ለመበጠስ መነጠል ጊዜው እስኪያልፍ ድረስ ለብቻ መኖርን ለቫይረሱ ከተጋለጠ ሰው ጋር አለመገናኘትን አጥብቆ የሚመከርበት በተግባር ከባድ ይመስላል። ምን ይታዩታል?
ልክ ነው። ለእኛ ህብረተሰብ እንደተባለው ለእኛ አኗኗር ከባድ ነው ይሄ ነገር። ግን አሁን ኢትዮጵያ እንደማየውና እንደምሰማው በጤና ባለሙያዎችም በኩል እየተደረገ ያለው ምጡትም ሰዎች ቫይረሱ ወደ ህዝቡ እንዳያስገቡ እያደረጉ ያሉት ነገር በጣም ደስ የሚል ነገር ነው። በእርግጥ ገና ብዙ መደረግ አለበት። ለዚህ ነገር ዜሮ ቶለራንስ ነው ሊኖረን የሚገባ፣ አንድ ጊዜ ቢሆን አልፎ እንዳይመጣብን ማለት ነው። ለምን አንዱ አለች ተራርታ ሌላ ቦታ የምትደርሰው። ሌላው ግን ጊዜያዊ ነው ይሄ። አሁን ያን የኖረውን አኗኗራችንን ለጊዜው መቀየራችን ግዴታ ነው እና ለተወሰነ ጊዜ የምናደርገው ለ2 ወር ለ3 ወር ከፍተኛ ጥንቃቄዎች ማድረጋችን ይከፍለናል ወደፊት። ስለዚህ የግድ ማህበራዊ ኑሯችን መቀየር አለበት። በድንገተኛ ሁኔታ ወረርሽኝ ሲመጣ ደግሞ እንደሱ ነው። ከዚህ በፊት የዳር በሽታ የሚባለውም ለምሳሌ ኢትዮጵያ ታሪክ ላይ ብናይ ሰው ሰውን የማይቀብርበት ሁኔታ ነው የነበረው። ወደዛ ደረጃ እንዳንደርስ አሁኑኑ ነው ባህላችንን ሁሉም ነገር መስፈር ያለብን እና ይሄ ግዴታ ነው ግን መደረግ ያለበት ነው።
እንግዲህ የተነጋገርን ያለ ነው ኢትዮጵያ ውስጥ ይህን ውይይት በምናደርግበት ሽት 12 ሰዎች ብቻ ለቫይረሱ መጋለጣቸው በምርመራ ተረጋግጧል። ይሄ ማለት ግን ቀደም በዩናይትድ ስቴትስ እንዳነሱት የበለጠ ምርመራ በተደረገ ቁጥር ያልታወቁ ነገር ግን ያሉ ምልክት ያላሳዩ ሰዎች እንዲህ እንደ ዩናይትድ ስቴትስ ባለ የተደራጀ ሰፊ የጤና መዋቅር ባለበት እንኳን አሳሳችነት አለውና ኢትዮጵያ በብዛት ምርመራ ባልተደረገበት አገር ቁጥሩ ከዚህ ሊበልጥ እንደሚችልም ሊያሳስበን ይገባልና እስኪ ቁጥሩ ትንሽ ነው ብለን ነምተን ነገር ግን ከመስፋፋቱ በፊት አንድ የተላላፊ በሽታዎች ባለሙያ ያለን እድል አንድ ብቻ ነው ሲሉ ነበር በውይይታችን። ብዙ እድል እንደሌለው ሰው ህመሙ ከገባም በኋላ ህክምናውም ሊደረግ የሚችለው አቅማችንም ውሱን እንደመሆኑ ምንድን ነው የሚታየው? ይህ ሀዝ ምናልባትም ከፍ ያለ ቢሆን በተለይ በዚህ ደረጃ ያለ ሊደረግ የሚችለው በርግጥ በተጨባጭ በጣሊያን በዚህ በዩናይትድ ስቴትስም እንደታየው ከዘገየ በኋላ ሊደረግ የሚችለው ነገር ውስንነት አንጻር አድማጮቻችን በርግጥ ተበቃ አድርገን ማለት የሚቻል ነገር ካለ
ክሊኒካል ኬዝ ምን ነው የታመመ ወደ ሆስፒታል ሄዶ ካትስካኑ ታይቶ ወይም ተንፈሳክቶት ቴስቱ ተደርጎ ፖዚቲቭ ሆነ ኬዝ ምን ነው ክሊኒካል ኬዝ አላየንም። አንድ እናት ሰምቻለሁ እሳቸውም ከውጪ ነው ለመጥቶት የሚል ነገር ሊሰማውት ብዙ እርግጠኛ አይደለም። ግን የሱ አይነት ነገር ማየት ከጀመረ እንግዲህ ያኔ ነው ወደ ህብረተሰቡ ገብቷል። አሁን ብዙ ኬሶች መምጣት የሚጀምሩበት ሁኔታ ላይ ደርሰናል ማለት እንግዲህ እንችላለን። እንደሱም ከሆነ ግን ወዲያው ከደረስንበት ከወዲሁ እንዴት አድርገን ነው ኬሶች ቢመጡ ሃንድል ማድረግ የሚገባን ብለን ከወዲሁ ፕላን ካረግ ነው አም ሹር ዛ ግራውንድ ላይ ያሉት ነገራችን ባለማወቅ እያሰቡበት ይመስለኛል። አንደኛ ለምሳሌ እዚህ ያደረግነው እዚህ አሁን እኛ ፕራክቲስ ውስጥ ሰዎች ስሜት ሲኖራቸው ይደውላሉ። ወይም እዚህ ክሩዝ ላይ ነበርኩ ጓደኛ ጋር ተፈልቼ ነበር እሱ አሁን ፖዘቲቭ ሆኗል ምን ይሻላል ይላሉ ይደውላሉ። በስልክ እናነጋግራለን። ስሜት ከሌላቸው ምንም ነገር ከሌላቸው ችግር ካለ ደውሉን እናመጣለን። ከቤት ግን ታይወቱ አይሶሌት እናረጋለን የታ ኮንታክት ስለነበራቸው ያስታውቅ ድረስ። በእኛ ሀገር ደረጃም ብዙ ቀላል ስለሚሆን ሰው ስሜት እንኳን ቢኖረው ግር ብሎ ወደ ጤና ተቋሞች እንዳይሄድ ነው። እሱ ሌላ ችግር ነው። ምክንያቱም ብዙ በጤና ተቋማት ውስጥ ብዙ ሰው ከመጣና በእኛ ሀገር አይነት ደግሞ አንድ ሰው ብቻ አይመጣም። ሰው ነው ጎረቤትም ሊመጣ ይችላል። የታመመ ሰው ካለ መገናኘት ይኖራል። ከዛ ላይ ስርጭት ከፍ ሊል ይችላል። ስለዚህ መጀመሪያ የቴሌፎን ኮሚኒኬሽን ቢዘረጋ ጥሩ ነው ብዬ አስባለሁ። ሆትላይን የምንላቸው አለ አይደል? እዛ ላይ ደግሞ ትሬንድ የሆኑ ሰዎች ስክሪን የሚያደርጉ የሚያነጋግሩና እንትኖች ችግሩ ብለው ቤት መቆየት ያለበትን ቤት መቆየት ቴስት መደረግ ያለበትን ቴስት ተደርጎ እንኳን ፖዘቲቭ ቢሆን ስሜቱ ቀላል ከሆነ ቤት ነው አሁንም ማኔጅ የሚደረገው አይሶሌት አድርገው ክሊኒካል ኬስ ቢኖር ማይልድ ቢሆን ከፍት እያለ ቢመጣ እንኳን ሀገራችን አሁን የለየት ያለ የጤና የሕክምና መስጫ ቦታ መዘጋጀት ያስፈልጋል። ለምን የኢትዮጵያ ሆስፒታሎች እንደሚታወቀው አልጋቸው የሞላ ነው። አሁን በሌላ ህመሞች ይሄ በሽታ ሲመጣ ሌላ ህመሞች ቆመዋል ማለት አይደለም። ስለዚህ ብቻውን ሊያስተናግድ የሚችል ድንገተኛ የሆኑ ፋሲሊቲዎች መፍጠር ሊኖርባቸው ይችላል። እሱን ካረገን አሁንም ቢሆን የነዛን ኮንታክቶች ደግሞ ጥሎ ትራክ ካረገን እና ህብረተሰቡ ደግሞ የሚሰጠውን በጣም ይሄ የአንድ ሰው መጠንቀቅ አገር ማዳን መሆኑን ወስዶ እያንዳንዱ ሜዥሮች ከወሰደ አሁንም መቆጣጠር እንችላለን። እንደዛ ብዬ ነው የማስበው።
አድማጮች ውይይቱ አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። በተከታታይ የቀረቡትን ሙሉ ቃለ ምልልሶች ግን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጅጃውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አሁን በአጭር ጊዜ ውስጥ ዓለማችንን ከአንዱ ጫፍ ሌላው ጫፍ ያዳረሰውና አኗኗራችንን ከመሰረቱ ያናጋው ወረርሽኝ በሰው ልጆች ሁሉና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድረው የሚችለውን ተጽዕኖ እንመረምር ዘንድ ስለመጋበዙ የምናወጋበት ቅንብር ደግሞ ሌላው ነው። ግራ ማጋባቱና ጭንቀት መፍጠሩ ብዙ ፈተናዎች መደቀኑና የብዙዎችንም ህይወት የመቅጠፉን ያህል በተለያዩ ሀገሮች በከባድ ጦርነት የተመሰለው ይህ ወረርሽኝ በታሪክ በሌሎች አያሌ ጦርነቶች እንደሌሎች ወረርሽኞችም ሁሉ ብዙ ፈተናዎችን መደቀኑና የብዙዎችንም ህይወት የመቅጠፉን ያህል በተለያዩ ሀገሮች በከባድ ጦርነት የተመሰለው ይህ ወረርሽኝ ግራ ማጋባቱና ጭንቀት መፍጠሩ ብዙ ፈተናዎችን መደቀኑና የብዙዎችንም ህይወት የመቅጠፉን ያህል በተለያዩ ሀገሮች በከባድ ጦርነት የተመሰለው ይህ ወረርሽኝ በታሪክ በሌሎች አያሌ ጦርነቶች እንደሌሎች ወረርሽኞችም ሁሉ እንደተጀመረ እንዳልቀ ገና እናውቃለን። እናም ተስፋ ለማድረግ በቂ ምክንያት በቂ መሰረት አለ። ልዩነቱ ታዲያ የጉዳቱን ጥናትና የውድመቱን መጠን ለመቀነስ በዛሬና በዚያ በማብቂያው ቀን መሃል እንደሰው የድርሻችንን ማድረግ እንችላለን ከሚለው ላይ ነው። በዚህም መንፈስ ከውድመቱ ባሻገር ከፊታችን የተደቀነው ፈተና ስለ ህይወት ያለንን አስተሳሰብ ወይም ግንዛቤን ግን ከዚህ የፈተና ጊዜ በመንወጣበት ወቅት ምንም ይሁን ምን ቀድሞ ካገኘን ቦታ ያለመተው ነው። ከመቼውም በተሻለ ታዲያ መልሰን ወደ ራሳችን እንድናይ ምንናምን የምንኖርላቸውን በህይወት ቦታ የምንሰጣቸውን ጉዳዮች በአጠቃላይም ስለ ህይወት ያለንን ትርጓሜ እንድንመረምር እድል ይሰጠናል ነው ወጉ። በዚህ ዙሪያ ለምንይዘው ይልቁንም እናንተ አድማጮቻችንን በንቃት እንዲያሳትፍ ለሚጀምር አዲስ ውይይት ጊዜያችን ከፈቀደ ወደ ኋላ ላይ እንመለሳለን። ዛሬ አንድ ብለን እንጀምር። አሁን ግን የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን የንጉስ ያክሊሉ መስኮት የሚከፈትበት ነው ሰዓቱ። የህዳር በሽታ ንጉስ ያክሊሉ በአዲስ አበባ መስኮት ሁሉ ምሽት ያስተናዳው የሳምንት ወግ 100 አመታት ወደ ኋላ ወደዚያ ሩቅ ዘመን በሐሳብ የሚወስደን ነው።
የዛሬ 101 አመት የ133 አመት የእድሜ ባለጸጋ የሆነችው አዲስ አበባና ነዋሪዎቿ በጠና ታመው ነበር። ከቤት መውጣት አይቻልም።
የህዳር በሽታ
ያንዜ የበሽታ መክሰፍት በኢትዮጵያ ላይ ወርዶ ብዙ ሰው ታው በየቤቱ እየገባ መጣል ጀመረ። አዲስ አበባ ተጨነቀች ተወጠረች። በሽታው እንደ ሳልና እንደ ጉንፋን ይጀምርና በበሽተኛው ላይ ትኩሳት ያወርድበታል። ነስሩ፣ ተቅማጡ፣ አይምሮ ማሳቱ፣ ራስንቱ ባንዳንድ ስፍራ የተሰበ ሙሉ ይታመም ስለነበረ አስተማሚ በማጣት በርሃብና በውሃጥም ብዙ ሰው አለሚሸከም ጠፋ። አንዳንዱም በየቤቱ ተቀበረ። የሚቆፈረው መቃብር አንዳንድ ቦታ ላይ ጥልቀት ስላልነበረው የብዙ ሰዎችን አስከሬን አውሬ ተተናኮለው። ባል የሚስቱን አስከሬን ወስዶ ቀበረ። እናትም የልጆቿን። የዛሬ 101 አመት በ1911 ዓ.ም ህዳር ወር ነው ይህ የሆነው።
Jesus Christos when the እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረን ይቅር በለን እንደማለት ነው። እንዲህ አይነት መቅሰፍት ቁጣና ማዓት በአገር ላይ ሲደርስ ድርቅና ረሃብ ሲከሰት ዝናብ እንዲሲል ሀገር የሚወርድ አንዴ ወንበዴ ሲነሳ የአዲስ አበባ ህዝብ በችግሩ ምክንያት ቤተክርስቲያን መድረስ ሳይችል ሲቀር በየቤቱ በየጎረቤቱ ደጃፍ ላይ በህብረት ቆሞ ስማን አምላክነ ወመድኃኒነ እያለ ተማጽኖን ደይጥናቱን ልመናውን አቤቱታውን ጸሎቱን ሰማዩን በአንቃዶ ወደ ላይ የተመለከተ ለፈጣሪው ያቀርብ ነበር። እንደ ቸርነት አቤቱ ማረን አቤቱ ስጠን ከኃጢአትም ኃጢአት ታሪክ ሆኖ ሲመነከር አለበትና ያንን ለማስታወስ ነው ይህን ዛሬ ያቀረብኩት። ተመሳሳይ ፕሮግራም መለስ ይሆናል። እግዚአብሔር ይስጥልኝ።
ንጉሴን ለቅርብሮ አመሰግናለሁ። ለተጨማሪ ወግ ሰዓታችን የበቃ የመስልም አድማጮች ባይሆን እርስ በርስ ትወያዩ ዘንድ ሐሳቡን መልሼ ላስታውስና በሚቀጥለው ፕሮግራማችን ቀጠሮን ውሰድ። ባጭር ጊዜ ውስጥ ዓለማችንን ካንዱ ጫፍ ወደ ሌላ ጫፍ ያዳረሰውና አናኗሯችንንም ከመሰረቱ ያናጋው ወረርሽኝ በሰው ልጆች ሁሉና ላይ ከደቀነው ከባድ ፈተና ባሻገር በዘላቂ ማንነታችን ላይ ሊያሳድር የሚችለውን ተጽዕኖ እንመረምር ዘንድ ስለመጋበዙ ተወድመቱ ባሻገር ከፊታችን የተደቀነው ይህ ፈተና ስለ ህይወት ያለንን አስተሳሰብ ግንዛቤና እይታ ከመሰረቱ ይቀይረው ይሆናል የሚለውን ሐሳብ መሰረት ላደረገ ድርዝ ላለው ወግ የመረጥነው ጭብጥ ነው። በቀጣዩ ፕሮግራማችን እንመለስበታለን። እስከዚያው ግን አድማጮች ቀደም ብዬ እንዳልኩት ሪያላችሁበት የተነጋገራችሁባቸውንና የተሰማችሁንም ታደርሱን ዘንድ በመጋበዝ ነው ወደ ፕሮግራማችን ማብቂያም ወስታችሁ መልእክቶቻችሁን ስትልኩ ታዲያ ለራዲዮ መስየት ማለት አትዘንጉ። በቀላሉ ለምን የትም ይረዳናል። ለምሽቱ ባቀርብናችሁም ሆነ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንደቀለላችሁ መጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። ስለዚህ በመጽሙት ዜማ አሰናብታለሁ።
ሬዲዮ ድምጽ አሜሪካ